voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክብራትና ክብራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ ህዳር 3 2008 ዓ.ም ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። ሰብል በደረሰባቸው አካባቢዎች ገበሬው ምርቱን ወቅቱን ካልጠበቀ ዝናብ አደጋ እንዲጠብቅ የኢትዮጵያ ሜቴዎሮሎጂ ኤጀንሲ አሳስበዋል።
እህል በደረሰበት አካባቢ በሙሉ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው። በሀገራችን በምታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ተማሪዎችም ሌሎችም ነገሮች ከዚህ ፊት ነበረ በባህላችን። በእንደዚህ ያለ ዝናብ በምንዘንብበት ጊዜ ተባብሮ ይሰራል እና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው።
አቶ ዱላ ሻንቆ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ ናቸው። በወቅቱ የአየር ሁኔታ ላይ ካደረግነው ውይይት የተቀነጨበ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ የተከበራችሁ አድማጮች። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሶሎሞን ክፍሌ ያሰማናል።
እንደምናምሽታችኋል። የቡሩንዲ ተፋላሚ ወገኖች በአስቸኳይ ውጊያ አቁመው ችግሮቻቸውን በድርድር ጠረጴዛ ዙሪያ እንዲፈቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገንዝቧል። የሰላሙን ጥረት በሚያደናቅፉና ሁከቱን በሚያባብሱ ግለሰቦች ላይም የባንክ አካውንቶቻቸው እንዳይንቀሳቀስና የጉዞ እገዳ ሊያስጥልባቸው የሚችል ረቂቅ ውሳኔ 15ቱም የምክር ቤቱ አባላት በሙሉ ድምፅ ደግፈዋል። ረቂቅ ውሳኔ በተጨማሪ ለቡሩንዲ ሕዝብ የሚያስፈልገውን እርዳታ የሚገመግም የፖሊስና የጸጥታ ጥበቃ ባለሙያዎች ጓድ እንዲመደብ ይፈቅዳል። በቡሩንዲ ሁከቱ ባለፈው ዓመት ሚያዝያ የተቀሰቀሰው ፕሬዚደንቱ ፒየር ኩሩንዲዛ ለሶስተኛ ዙር የሥልጣን ዘመን በምርጫው ለመወዳደር ከወሰኑ በኋላ ነው። ተቃዋሚዎች የፕሬዚደንቱን እርምጃ ሕገ መንግሥቱን የጣሰ ነው ብለውታል። የናይጄሪያ ጦር ሠራዊት በሰሜን ምስራቅ ክፍለ ሀገር ቦርኖ ካምፕ ውስጥ በቦኮ ሐራም ነውጠኞች ከታገቱ ሰዎች መካከል 61ን አስለቀቀ። በዘመቻው ወቅት ወታደሮቹ 4 የነውጠኛውን ቡድን ታጣቂዎች መግደላቸውንና 1 መማረካቸውን የጦር ሰራዊቱ ቃል አቀባይ ገልጸዋል። ወረራው መቼ እንደተካሄደ ግን አላብራሩም። ናይጄሪያ በቅርቡ በሦስት የሰሜን ምስራቅ ግዛቶች በሚንቀሳቀሰው የቦኮ ሐራም ቡድን ላይ ድል መቀዳጀቷን አስታውቃለች። ቦኮ ሐራም በሰሜን ናይጄሪያ ነጻ እስላማዊ ግዛት ለመመስረት ብረት ካነሳ እነሆ 6ኛ ዓመቱ ነው። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ያቀዱት ጉብኝት ደህንነታቸውን አያሰጋም ሲሉ የማዕከላዊ አፍሪካ ሪፑብሊክ ወታደራዊ የፖለቲካና የሃይማኖት መሪዎች ተናገሩ። ይህ የአፍሪካውያኑ ባለሥልጣናት ማረጋገጫ የተሰጠው ቫቲካን ለአቡኑ ደህንነት ስጋቷን ካስተጋባች በኋላ ነው። የማዕከላዊ አፍሪካ ሪፑብሊክ የሕዝብ ደህንነት ሚኒስትሩ ሲናገሩ በቅርቡ ዋና ከተማዋ ባንጉይ ውስጥ ሁከት ተፈጥሮ እንደነበር ቢታወቅም አሁን ጥበቃው በአስተማማኝ ደረጃ ላይ ይገኛል ብለዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ባንጉን ከ15 ቀናት በኋላ በሚጎበኙበት ጊዜ ምናልባት ተጨማሪ 850 የጸጥታ አስከባሪዎች ሊኖሩ እንደሚችሉ የተባበሩት መንግስታት ድርጅት በበኩሉ አስታውቋል። በማዕከላዊ አፍሪካ ሪፑብሊክ የዓለሙ ድርጅት ኅብረ ብሔር አረጋጊ ኃይል በሀገሪቱ ብሔራዊ ምርጫዎች ከመካሄዳቸው ከ45 ቀናት በፊት ተጨማሪ 750 ወታደሮችና 140 የፖሊስ መኮንኖች እንዲመደቡ ይጠብቃል። ተጨማሪው ኃይል 2 ዓመቱን በያዘው በዚያች አገር ቀውስ አሁን ያሉትን 10,000 ወታደሮች ይቀላቀላል ተብሏል። ዜናው አበቃ።
ሰሎሞንን አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ኤልኒኞ ያስከተለውን ድርቅ ጨምሮ በተለያዩ ምክንያቶች ለችግር ተጋላጭ ለሆኑ ኢትዮጵያውያን እርዳታ ለማድረስ የሚውል የ97 ሚሊዮን ዶላር ድጋፍ መስጠቷን ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID እንዳስታወቀው ድጋፉ የሚደርሰው በአጋሮቹ አማካኝነት ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ይፋ እንዳደረገው ወደ 97 ሚሊዮን ዶላር የሚጠጋው ድጋፍ ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች የሚውል ነው። ድጋፉ የሚደረገው በኢትዮጵያ ውስጥ በሚንቀሳቀሱ የተለያዩ አጋሮቹ አማካኝነት መሆኑን ከዋሽንግተን የወጣው መግለጫ አመልክቷል። በዚህ መሰረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 105,700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሂደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። ዩናይትድ ስቴትስ በኤልኒኖ ምክንያት ሊያስፈልግ ለሚችል የእርዳታ አቅርቦቶችን ቀድማ ማዘጋጀቷንም መግለጫው ጠቅሷል። እንደ መግለጫው አባባል የዩኤስኤአይዲ የምግብ እርዳታ አስተዋጽኦም ጠንካራና በቶሎ የተደረገ ነው። ምግብ ለሰላም የተሰኘው የዩኤስኤአይዲ ቢሮ ዳይሬክተር ዲና ኤስፖሲቶም ይህንኑን ያንጸባረቁት በዚህ ድጋፍ በፍጥነት እየጨመረ የመጣው የእርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችም ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን ብለዋል። በኤልኒኖ ምክንያት ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች ከዓለም አቀፍ ለጋሾች የተገኘው የገንዘብ መጠን 400 ሚሊዮን ብር መሆኑን የኢትዮጵያ መንግስት ሲገልጽ ቆይቷል። ዩናይትድ ስቴትስን ከመሳሰሉ አጋሮች የሚመጣው እንደዚህ አይነቱ ድጋፍ መጠኑን ከፍ እንደሚያደርገው ይታያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኤልኒኞ ሁኔታ ለመጪዎቹ 3ና 4 ወራት ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ገልጸዋል። ቀጥሎ በወቅቱ የኢትዮጵያ የአየር ሁኔታ ላይ ከአቶ ዱላ ሻንቆ ጋር ያደረኩት ቃለ ምልልስ ይቀርባል። ጤና ይስጥልኝ አቶ ዱላ ሻንቆ፣ እንደምን አመሹ?
እንደምንዋልክ።
እግዚአብሔር ይመስገን። አቶ ዱላ እንግዲህ የክረምቱ ወቅት ተጠናቋል፣ ቦናውም እየወጣ ነውና ምንድን ነው የሚመስለው የአሁኑ የኢትዮጵያ የአየር ሁኔታ የአየር ጠባዩ? ያለፈው ክረምትስ በአጠቃላይ ምን መስሎ አለፈ? በዚህ በኤልኒኞ ሁኔታ ውስጥ
የክረምቱ ሁኔታ በጣም ደካማ እንደነበረ፣ የዝናቡ ስርጭትም ደካማ እንደነበረ ነው። ስለዚህ ከፍተኛ ተጽዕኖ አድርጎ ነበረ ማለት ነው በክረምቱ ላይ ማለት ነው። በበጋ ደግሞ ኤልኒኖ እርጥበት ያለ ነገር ነው። ድሮ የምታውቀው ኃይለኛ ንፋስ፣ የጥቅምቱ ንፋስ የለም ዘንድሮ። በጣም ደካማ ነበረ። ለምንድን ነው እንደዚህ የሆነው? አንድ አካባቢ ላይ የደመና ክምችቶች ነበሩ ማለት ነው። በዚህ ምክንያት እርጥበት ነበረ ማለት ነው በበጋው እና በዚህ ጥቅምትም ነበረ። አሁንም በዚህ ህዳር መጀመሪያ ላይም አለ እርጥበት ማለት ነው።
ደካማ ነበር ሲሉ በአጠቃላይ በሀገሪቱ ስፋት ላይ በሀገሪቱ ክፍሎች ላይ በታት ነው ሊያሳዩኝ ይችላሉ? የት የት ምን መሆን እንደነበረበትና ምን እንደታየ
እንግዲህ ምን መሆን ነበረበት። በዚህ በክረምቱ ጊዜ የዝናብ ስርጭት በወቅቱ ገብቶ ነበረ። በዚህ እንትን ግን በመካከል በሐምሌ አካባቢ በጣም የተዳከመ ነበረ ማለት ነው እና ይህን በምስራቁ የሀገራችን ክፍል ላይ በጣም ከፍተኛ የሆነ እጥረት ነበረ። ምዕራቡም እንደዛው ነበረ። ግን የሆነ መሆኖ ድሮ ማግኘት ከነበረበት መደበኛ በታች በአብዛኛው ቦታዎች ታይተዋል ማለት ነው።
ይሄ ማለት ለእርሻ ስራ እና ለግጦሽም እንደዚህ ለመስኩ ዝግጅት በቂ አልነበረም።
በምዕራቡ በኩል በጣም ጥሩ ነው። እኛ እንዳየነው ጥሩ ነው። አንዳንድ ገበሬዎችን ስንጠይቃቸው በምዕራቡ በኩል ጥሩ እንደሆነ ነው የሚነግሩን። የተስተካከለ እርጥበት ነበረ ነው የሚሉት። በቃ የሚሉት ማለት ነው
በክረምት ወራት ውስጥ።
ስለዚህ እዛ አካባቢ በምዕራቡ በኩል ማለት ከሰሜን ትግራይ ጀምሮ እስከ ደቡባዊ ሀገራችን ክብር በምዕራቡ በኩል በሰንትራልም
እስከ
ደህና ነበረ ነው። እርጥበቱ ጥሩ ነበረ፣ ለሳርም ጥሩ ነው ነው የሚሉት።
በአሁኑ ጊዜ እየጣለ ያለው ዝናብ በአንዳንድ አካባቢዎች ዝናብ እየጣለ ነው እያሉ እየነገሩን ስለሆነ ነው በግብርና ላይ ያሉ ሰዎች በተለይ በዚህ አነስተኛ የዝናብ ሁኔታ ነበር ባሉኝ አካባቢዎች እና ይሄስ ምን ሁኔታ ያስከትላል ብለው ያስባሉ?
አሁን ያለው ዝናብ እንደምታውቀው ከመስከረም በኋላ ወደ ደቡብ ምስራቅ የኢትዮጵያ ክልሎች የዝናብ ጊዜ ናቸው ነው። ለምሳሌ ቦረና፣ ደቡብ ሶማሌ፣ የኢትዮጵያ ሶማሌ ጂንካ ወይ ኮንሶ አካባቢ የሁለተኛ ዝናባቸውን የሚያገኙበት ስለሆነ እዛ አካባቢ አሁን የክረምት የዝናብ ጊዜያቸው ነው ማለት ነው። ስለዚህ አካባቢ በጥሩ ሁኔታ እየዘነበ ነው። ለከብቶቹም ለውሃ አቅርቦቱም እዛ አካባቢ ክፋት የለውም ማለት ነው እና ምን ማለት ነው? እንደውም አንዳንድ ጊዜ በጣም ከፍተኛ ዝናብ የሚዘንባቸው አካባቢዎች አደጎ አካባቢ እዚህ በጅጅጋ አካባቢ ራሱ ዝናብ እርጥበቱ አለ ማለት ነው። እና ከመደበኛ በላይ የሆኑባቸው አካባቢዎች አሉ ማለት ነው፣ ከሚጠበቀው በላይ ማለት ነው።
አቶ ዱላ፣ መቼም ሲባል እንደሚታወቀው ከህዳር ዝናብ የህዳር አንበጣ ይሻላል ነው ገበሬ የሚለው። እና ለዝግጅትም እንዲረዳ እንደው ለማስጠንቀቅም ያህል ገበሬውን የት የት አካባቢ ነው በተለይ ሰብል ተነስቶ በተከመረባቸው አካባቢዎች እንደው ባለውም የእርጥበት ሁኔታ ተጠቅሞ ያረሰና የሰበሰበ ካለ የት የት አካባቢ ቢዎች ነው አሁን ጥንቃቄ መደረግ አለበት ብለው የሚያስቡት? በህዳር ውስጥ ዝናብ ይጥላል እና ሰብሎቻቸውን የተከመሩ ሰብሎቻቸውን ገበሬዎች መጠበቅ አለባቸው ብለው የሚመክሩት?
እንግዲህ ኢትዮጵያ ቶፖግራፊ በጣም ኮምፕሌክስ ቶፖግራፊ ነው ማለት የመሬቱ አቀማመጥ ኢትዮጵያ መሬት አቀማመጥ የተለያዩ እንትኖች ስለሆነ ደጋ አለ፣ ቆላ አለ፣ ወደ ደጋ አለ። በጣም እንትን ከፍተኛ የሆነ ውርጭም የሆነበት ቦታዎች አካባቢዎች አሉ። ስለዚህ ዝቅተኛ ቦታዎች ላይ አሁን የሚታጨድበት ጊዜ ነው። ስለዚህ ገበሬው ራሱ ጥንቃቄ እየተደረገ መንግስትም በጣም ከፍተኛ ትኩረት ሰጥቶ በዛ ዙሪያ በግብርና እየተሰራ ነው ማለት ነው። ስለዚህ በቆላ እህል በደረሰበት አካባቢ በሙሉ ገበሬው አቅጣጫ ሰጥቷል። በዛ ዙሪያ እየተሰራ መሆኑን ነው ማውቀው ማለት ነው። ስለዚህ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው። በሀገራችን በሚታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ስለዚህ ተባብሮ ይሰራል እና ተማሪዎችም ሌሎችም ነገሮች ከዚህ በፊት በነበረ በባህላችን በእንደዚህ ያለ ዝናብ በምንዘንብበት ጊዜ ተባብሮ ይሰራል እና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው።
በደቦ መሰል እንቅስቃሴ ማለት ነው?
አው በግ ደቦ ማለት ደቦ ጠላ መጠጣት ምናምን ሳይሆን
እንደሱ ማለት ነው።
ተራ በተራ አንዱ የደረሰበት ቦታ አስቀድሞ ያደረሰበት ቦታ ለሌላ ጊዜ ደግሞ እና ተባብሮ መስራት ማለት ነው።
ጠላው እኮ እንደው ስራ ማድመቂያ ነው እንጂ ዋናው ነገር አይደለም። ደቦ ላይ ሰው ሲሰበሰብ እና
ማለት ነው። አሁን እንደዛ ቀርቷል ማለት ነው። ማለት ደቦ የሚል ትርጉሙን ነው የምልህ።
ገባኝ። አዎ፣ ማለቴ ጠላውም እንዳይረሳ ለማለት ነው ሰው።
ጥሩ ነው። ቶሎ ስለማ ጠላ ለመጥበቅ ጊዜ ስለሚወስድ ብዬ ነበር።
እሺ፣ ለማንኛውም እስቲ ጥጋብ ይሁንና ለጠላ የሚበቃውም እህል ይኑርና ከዛ ሰው ገበሬው ይጨነቅበት በየቤተሰቡ በዚህ ጉዳይ ላይ። ሀሳቡ ግን ጥሩ ነው አቶ ዱላ። ለመሆኑ የእርስዎ መስሪያ ቤት ለገበሬውም ይሁን ለእነዚህ የመስሪያ ቤቶች ወይም ከገበሬው ጋር በቀጥታ ለሚሰሩ ባለሙያዎች በቀጥታ የሚሰጠው ድጋፍ አለ? የሙያ ድጋፍ፣ የትንበያ፣ የምክር የመሳሰሉት ነገሮች?
በጣም በከፍተኛ ደረጃ።
እሺ።
በጣም በከፍተኛ ደረጃ በየ አራት ወሩ እናወጣለን መጽሔቶች፣ ምክክር ከሚመለከታቸው ጋር እንወያያለን። ከዛ በየወሩን መረጃዎች እናሰራጫለን። በየአስር ቀኑ እናሰራጫለን። በየቀኑ ያለውን የዝናብ ሁኔታ እንሰራጨዋለን። አስፈላጊ በሚሆንበት ጊዜ ደግሞ ከሚመለከተው ከፍተኛ ኃላፊዎች ባለስልጣኖች ጋር ውይይት እናደርጋለን ማለት ነው። እስከ መጨረሻ ድረስ ብሪፍ እናደርገዋለን ማለት ነው። የኮሚቴውም አባል ነን። የአደጋ መከላከያ ኮሚቴ አባልም። ስለዚህ ከፍተኛ የሆነ መረጃ የብሔራዊ ሜትሮሎጂ መረጃ በጣም ምን እንደነበረ ወደፊት ምን እንደምኖር ከፍተኛ የሆነ ምክክር ይደረግበታል ማለት ነው።
ለመሆኑ የእናንተ መረጃ፣ ምክር፣ አገልግሎት አንድ ገበሬ ጋር እንዴት ይደርሳል? እታች ድረስ ማለት ነው።
ገበሬ ጋር የሚደርሱ አሁን እኛ በህብረት የምንሰራው ከግብርና ጋር በህብረት እንሰራለን ማለት ነው።
እሺ።
በጋራ እንሰራለን ማለት ኮሚቴውም ተቋቁሞ ከፍተኛ የሆነ የመረጃ ልውጥ ዘዴዎች ተዘርግቷል። ስለዚህ ስትራክቸሮች አሉ። ገበሬ የሚረዱ የተማሩ ሰዎች አሉ። በገበሬው በገበሬ ማህበር መረጃዎቹ በተለያዩ መንገድ ይሰራጭላቸዋል። በቴሌቪዥን፣ በሬዲዮ፣ በስልክ፣ በመጽሔት፣ በጽሁፍ በተለያዩ መንገድ ይሰራጭላቸዋል። ስለዚህ በዛ በኩል የሚመለከታቸው ለምሳሌ ግብርና በተመለከተ ያሰራጫል። ጤናም በጤና በተመለከተ ያሰራጫል። ሌሎችም ውሃም በተመለከተ በውሃ በተለያዩ አቅጣጫዎች የሜትሮሎጂ መረጃ ተጠቃሚ የሆኑ ሁሉ ይህንን ነገር በደንብ ግንዛቤ ተገኝተዋል። ምክንያቱም ኤልኒኖ በዓለም ዙሪያ አደጋ ያደረሰ ነው። በኢንዶኔዥያ በጣም ከፍተኛ የሆነ ቃጠሎ ያመጣ ነው እና በተለያዩ ቦታዎች እንደውም ደቡብ ኮሪያ ራሱ ከፍተኛ የሆነ የዝናብ እጥረት እንዳለባቸው አንድ ሀብ እንደቀነሰ ራሱ ነው የሚነግሩን። ስለዚህ የቦታ ነው አደጋ ያለው። በደቡብ አፍሪካ ራሱ በተለያዩ ቦታዎች፣ በአውስትራሊያ የተለያዩ ቦታዎች አሉ። እያንዳንዱ ሀገር የራሱን እርምጃ ወስዷል። እኛንም በራሳችን እርምጃ ይወሰን ነው ማለት ነው።
የዘንድሮው የኤልኒኞ ሁኔታ መኖሩ ቀደም ብሎ ይታወቅ ነበር እና የእርስዎ መስሪያ ቤት ምንድን ነው ያደረገው ለማስጠንቀቅም ይሁን አስፈላጊ እርምጃዎች እንዲወሰዱ ለማድረግ?
ለሚመለከታቸው መረጃዎች ተሰራጭተዋል። በቃ እኛ በሚመለከተው ሁሉ ያገባኛል ወይም መለከታል የምለው ሁሉ መረጃውን አግኝተዋል ማለት ነው።
ከስንት ጊዜ በፊት
ይሄ ያንን ይዞ ነው እየተጠቀሙ ያሉት ማለት ነው።
ከመቼ ጀምሮ ነበረ?
በተለያዩ መንገድ እያንዳንዱ የራሱን እቅድ እያቀደ ይሰራበታል ማለት ነው።
ከምን ያህል ጊዜ ቀድሞ ነው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ይህንን መረጃ ለሚመለከተው አካል ሲሰጥ የነበረው?
ከተከታታይ መረጃ እናወጣለን እኛ። ተከታታይ መረጃ ማለት ከጥቅምት እስከ ጥር ያለውን መረጃ እንሰጠዋለን። አጠቃላይ አቅጣጫ ማለት ነው።
በየሩብ ዓመቱ
በየወሩ ያሉት ነገር እንሰጣለን። ከዛ ደግሞ ከየካቲት እስከ ግንቦት ያለውን ነገር ደግሞ ተከታታይ የሆነ መረጃዎችን ለሚመለከተው ኮንቲነስ ተከታታይ መረጃዎችን እንሰጣለን። ከዛ ከግንቦት መጀመሪያ ጀምሮ እስከ መስከረም ድረስ ተከታታይ መረጃዎች የወር፣ የወቅት፣ የቀን፣ የአስር ቀን መረጃዎች ለሚመለከተው ሁሉ እንዲከታተሉት ይሰጣቸዋል ለማለት ነው። መረጃው ተከታታይ የተቋረጠበት ጊዜ የለም ነው።
እናንተ የምትሰጧቸው መረጃዎች ስራ ላይ መዋላቸውን፣ እርምጃ እየተወሰደ መሆኑን የምትከታተሉበትስ አሰራር አለ? ምናልባት መዘናጋት ቢፈጠር ደጋግማችሁ ለመጎትጎት የሚያስችላችሁ?
አብረን ስለምንሰራ እኮ እነሱ እኮ ደውለው እኮ ጠይቆናል። ብሪፍ እናደርጋቸዋለን፣ የሚመለከታቸው ሁሉም ብሪፍ እናደርገዋለን ማለት ነው። ስለዚህ መከታተላቸው እናውቋቸዋለን። እንደሚከታተሉት እንደሚወስዱት፣ ማንም ሰው እንደሚወስዱ እንደሚከታተለው በስልክም በምናምን የምጠይቁናል። ስለዚህ መረጃ አስፈላጊ ነገር እንሰጣለን። በዌብሳይታችንም ለመለከተው ሰው ማንም ሰው ሊያገኘው በሚችል ሁኔታ አስቀምጠናል ማለት ነው። የሚደበቅ ነገር የለም። መረጃዎች በሁሉም ተሰራጭተዋል ማለት በዚህ በወዘር ነገር የለም።
አቶ ዱላስቲ የመጪውን ጊዜ ሁኔታ ደግሞ ይተንብዩልኝ።
የመጪ ሁኔታ እንግዲህ ያው እንደምታውቀው ኤልኒኖ ውስጥ ነው ያለ ነው። ኤልኒኖ ደግሞ በበጋ ውስጥ እርጥበት ነው የሚያመጣ እንደተጠናው ማለት በኢትዮጵያ ላይ እንደታየው እንዳየ ነው። በምስራቅ አፍሪካ ኢትዮጵያ ብቻ አይደለም፣ በምስራቅ አፍሪካ በታንዛኒያ፣ በኬንያ፣ በኢትዮጵያ ሶማሌ አካባቢዎች እርጥበት ያመጣል ነው። እርጥበት ያመጣል ማለት ዝናብ አለ ማለት ነው። ዝናብ አለ ማለት ትነትን ይቀንሳል ማለት ነው። ለውሃ አቅርቦት ጥሩ ነው ማለት ነው። ለግጦሽ አቅርቦት ጥሩ ነው ማለት ነው። ስለዚህ ምስራቅ ኤልኒኖ ውስጥ ስላለን ኤልኒኖ ውስጥ ያለነው ደግሞ የተጠናው ጥናት የሚያሳየው እርጥበት እንዳለ ነው ነው።
ከአቶ ዱላ ሻንቆ ጋር ያደረግነው ውይይት አልተቋጨም። ቀሪው ክፍል በመጪው ሰኞ ይቀርባል። ለጥያቄው መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች አምስተኛውና የመጨረሻው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች።
አቶ አባተ ተስፋው በኢሜይል ከኢትዮጵያ በላኩልን፣ ብዙ ኢትዮጵያውያኖች በዘርና በፖለቲካ ክፉኛ ተከፋፍለዋል። የኢትዮጵያ መንግስት ቅድሚያ ስራ መሆን ያለበት የፖለቲካ እስረኞችን መፍታት፣ የእርቅና የሰላም ጉባኤ በመጥራት ህዝቡን ወደ አንድነት ማምጣት ነው። ከዚያ በኋላ ኢትዮጵያውያኖች በአገር ግንባታ ላይ ማትኮር ይችላሉ የሚሉ አስተያየት ሰጪዎች አሉ። ለዚህ የእርሶ መልስ ምንድን ነው ይላሉ። ሌላው ጠያቂ ደግሞ የሚሉትን በድምጽ የመጣልን ላሰማሁት።
ለዶክተር ቴድሮስ አድሃኖም ነው ጥያቄ ለመጠየቅ ነው። ጥያቄ አንድ ነው። ኢትዮጵያ ውስጥ የአንድ ዘር የበላይነት አለ ወይስ የለም? ለምሳሌ መከላከያን ቢመለከቱ ጀነራሎች ሹመት፣ ስትራቴጂክ የስልጣን ቦታዎችን በማን ብሔር እንደተያዙ የታወቀ ነው። ከዚህም ጋር ተያይዞ አጠቃላይ የአንድ ዘር የበላይነት ጋር ተያይዞ ያለው የወደፊት የመጠቃት በዚህ ብሔር ላይ የመጠላት የቂምና የበቀል በህወሓት ምክንያት ይፈጠራል ብለው አያምኑም ወይ? በስተ መጨረሻ አንቀጽ 39 ተጠቅማችሁ ልትገነጠሉ አታስቡም ወይ? ይሄ ነው ጥያቄ። አመሰግናለሁ። አጎስ ነኝ ከሉክሰምበርግ።
ከዚህ ከመጨረሻው ጥያቄ ጀምረው ቀደም ያለውን ጥያቄ እንደ ማጠቃለያ ሊጠቀሙልኝ ይችላሉ?
እሺ፣ እኔ ኢትዮጵያዊነት የተጠናከረበት ጊዜ ነው ብዬ ነው የማምነው። የፖለቲካ ጥያቄዎች ነበሩ፣ በተለይ ከብሔር ብሔረሰቦች አንጻር። እነሱ ስለተፈቱ የብሔር ብሔረሰቦች እኩልነት ስላለ ኢትዮጵያችን ልትረጋጋ ትችላለች። የሚገርመው ነገር ሁሉም ጎረቤት ሀገሮች ያለው አለመረጋጋት ሁሉም የሚያውቀው ነው። ነገር ግን ኢትዮጵያ የመረጋጋት የሰላም ተምሳሌት ነው የሆነችው። ዋናው ምክንያት የፖለቲካ ልዩነቶችን መፍታት ስለቻልን ነው። የብሔር ብሔረሰቦች እኩልነት ማረጋገጥ ስለቻልን ነው። ብሔር ብሔረሰቦች ራሳቸውን ማስተዳደር እንዲችሉ ስላደረግን ነው። በነጻነት እንዲኖሩ ስላደረግን ነው። ለምንድን ነው አማራነት ኢትዮጵያዊነት ነው፣ ትግራዋይነት ኢትዮጵያዊነት ነው፣ ወላይታ ኢትዮጵያዊነት ነው ብለን ጉራጌነት ኢትዮጵያዊነት ነው ብለን ማናም ነው? ለምንድን ነው ኦሮሞ የሚለው ስም ሲገን ሲወጣ ኢትዮጵያዊነትን ያፈርሳል ብለን የምናስበው? ኩሩ ኢትዮጵያዊ ሊሆን አይችልም ብለን የምናምነው ለምንድን ነው? ለምንድን ነው አሲሚሌት ስላደረግን ኢትዮጵያን አንድ ማድረግ እንችላለን ብለን የምናስበው? ዳይቨርሲቲ ሊከበር ይገባል ነው፣ ሌላ ነገር የለውም። ልዩነቱ አንድነት ያመጣል የሚል እምነት አለመኖር ነው። ሁላችንም አንድ ቋንቋ አንድ ባህል ስላለን አንድ መሆን የምንችል ይመስላቸዋል። ሮንግ። የተለያየ ባህል የተለያየ ቋንቋ ኖሮን የተሻለ ጠንካራ ኢትዮጵያዊነት መፍጠር እንችላለን። አማራው አይደለም ችግር ያለበት ባይዘወች፣ የገዢ መደቦች ናቸው። ሀገር አማራውም እኮ ምንም አልተጠቀምም እኮ በገዢው የአማራ መደብ። ግን ወንድሞቹ ከእህቶቹ ጋር ራቁቱን ይሄድ ነበር፣ ጫማ ሳያረግ ይሄድ ነበር። ምን ጠቀሙት የአማራ ገዢ መደቦች? ናቲንግ። የገዢ መደብ የሚፈጥረው ካልሆነ እነዛ ቀለሞች መከበር አለባቸው፣ እነዛ ባህሎች መከበር አለባቸው። እናምራለን ከዛ ቀለም ጋር።
አሁን እርስዎ የተናገሩት እንዳለ ሆኖ ቀደም ያለው በድምጽ የሰሙት ጥያቄ ግን እርስዎ ቀደም ብሎ የአማራ የበላይነት እንደነበረ ድሮ የአማራ ገዢ መደብ እነዚህ የተባሉት ብሔረሰቦች በማንነታቸው እንዳይኮሩ ገዢ መደብ እንደዚህ ነበር የገለጹልኝና አሁን ቀደም ብሎ በቴፕ የተደመጠው ድምጹን የላከልን ሰውዬ ደግሞ የሚለው የትግራይ የበላይነት ኢትዮጵያ ውስጥ ይንጸባረቃል ወይ? በሹመት በአስተዳደር ይሄ ሁኔታ ደግሞ ወደፊት የትግራይ ሕዝብ ላይ እንድምታ ይኖረው ይሆን ወይ የሚል ጥያቄ ያሰማ ስልጣን አያያዝ።
የበላይነት የለም ባይዘው ወይ? የበላይነት የለም። አሁን ጠቅላይ ሚኒስትር መለስ ዜናዊ ያሉ፣ የውጭ ጉዳይ ሚኒስትር አቶ ስዩም ነበሩ፣ እኔ የጤና ጥበቃ ሚኒስትር ነበሩ። ሁለት ሚኒስትሮች ፕሮፖርሽናል ለማድረግ ይሞከራል። አንዱ የበላይ አንዱ የበታች የሚሆንበት ምክንያት የለም። አሁን አቶ ኃይለማርያም ጠቅላይ ሚኒስትር ናቸው። ስንት የትግራይ ተወላጆች የሚኒስትር ቦታዎች አሉ የሚታወቅ ነው። ጥቂቶች ናቸው፣ ፕሮፖርሽናል ናቸው፣ ከህዝቡ ብዛትም አንጻር ማለት ነው። እንግዲህ መከላከያ ውስጥ ባላቸው ቀድሞ በነበረው ልምድ ሜሪት ሀገራችንም ለመጠበቅ ከትግራይ አመራሮች ሊኖሩ ይችላሉ። ይሄ ምን ማለት ነው? ሜሪት መጠበቅ ኢምፖርታንት ነው። ያ ማለት ግን ለወደፊት አይቀየርም ማለት አይደለም። ብዙ ጊዜ ከመከላከያ ጋር ምናምን ተያይዞም ይነሳል። ታሪካዊ አጋጣሚ ሆኖ በተለይ ከትጥቅ ትግሉ አንጻር ጄኔራሎች ከትግራይ ወጥተው ሊሆን ይችላል። ያ ግን የተወሰነ ጊዜ ነው። አሁን ለምሳሌ የሰራዊታችንን ግንባታ ብናይ የብሔሮችና ብሔረሰቦች ሪፕሬዘንቴሽን ወይ ደግሞ ውክልና በደንብ ይታያል። የሀገራችንን ያለውን ህብረ ብሔር ሊያሳይ በሚችል መልኩ ሰራዊታችን ሊገነባ ይገባል በሚል ለብዙ ዓመታት ሲሰራ ስለቆየ ያ ሚዛን እየተጠበቀ ነው። ከዛ ወደ አመራሩም ቢሆን እየገባ ነው። ከማገልገል ውጭ ሌላ አጀንዳ ኢህአዴግ የለውም። እኔም እንደ ኢህአዴግ አባል የለኝም። ናትት
አንድ ሶስት ጠያቂዎች የጠየቁት የኢትዮጵያን ሰራዊት በተመለከተ ለምሳሌ በኤርትራ ስለሞቱት እንዲሁም አሁን ሶማሊያ ውስጥ እየተዋጉ ስላሉትና ስለሚሞቱት በትክክል ለቤተሰብ አይነገርም፣ ከሞቱ በኋላ ደግሞ ለቤተሰባቸውም አበል አይሰጥም የሚል ከሶስት አራት የተለያዩ በድምጽ ከተላኩልን ጥያቄዎች።
አዎ ሰራዊታችን ለሀገራችን መረጋጋት ብቻ ሳይሆን ለአካባቢውም ለሚያደርገው መስዋዕትነት እኔ ያለኝን ታላቅ አክብሮት መግለጽ እወዳለሁ። አካባቢውን ለማረጋጋት ብሎም ደግሞ ሀገራችንን ለማረጋጋት ህይወታቸውን ሰጡ ብሎ ለቤተሰቦቻቸው ያረዳል።
ቤተሰቦች
ይነግራቸዋል። አንዳንድ የሚያስፈልጋቸው ቤተሰቦችም ድጋፍ ይሰጣል። እኛ ለሀገራችን የምንሰጠው አስተዋጽኦ እነሱ ከሚሰጡት ክብር ህይወታቸውን ሁሌም ልናወድሳቸው ልናሞግሳቸው ይገባል። ኢትዮጵያችን የሰላም ምሰሶ የሆነችው እነሱ በሚሰጡት ህይወት ነው።
አመሰግናለሁ። የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ቴዎድሮስ አድሃኖም እግዚአብሔር ይስጥልኝ።
በጣም ነው የማመሰግነው። ጋና የሚያስፈልገው አይደለም ያው ተጠያቂነት መኖር አለበት የሚለው ነገር ስላለ ኤኒ ታይም ብንጠየቅ ደስ ይለናል ለመመለስ። አመሰግናለሁ። እኔም
የተከበራችሁ አድማጮች ሰዓታችን ወደ መጠናቀቁ ነው። አጫጭር መረጃዎችን ላካፍላችሁ ከመሰናበታችን በፊት ምንዛሪ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ04 ሳንቲም ተመንዝሯል። ዛሬ የመሸጫው ዋጋ 1 ብር ከ04 ሳንቲም የመሸጫው ዋጋ 21 ብር ከ04 ሳንቲም የመግዣው ዋጋ ደግሞ 21 ብር ከ14 ሳንቲም ሆኗል። አንድ ዩሮ 22 ብር ከ59፣ አንድ የእንግሊዝ ፓውንድ 32 ብር ከ05 ሳንቲም ነው። ነገ ቅዳሜና ከነጎዳ እሁድ ህዳር 4ና 5 2008 ዓ.ም ተመረተ አዲስ አበባ ከፊል ደመናማ እንደምትሆን አሁን ከኢንተርኔት ያገኘሁት መረጃ ይጠቁማል። በትንበያው መሰረት ነገና ከነጎዳ ከፍተኛ ሙቀቷ 23፣ ዝቅተኛው ደግሞ ነገ 8 ከነገ በስቲያ 10 ዲግሪ ሴልሺየስ ይሆናል። እለቱን በታሪክ መለስ ብለን ስንመለከት የኮንደም ማስታወቂያ ለመጀመሪያ ጊዜ የወጣው ልክ የዛሬ 31 ዓመት በዛሬው እለት በአንድ የእንግሊዝ ቴሌቪዥን ላይ ነበር። የተከበራችሁ አድማጮች ዝግጅታችን ተጠናቀቀ። በኢንተርኔትም ዌብሳይታችን ላይ amharic.voanews.com ላይ ታገኙናላችሁ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንደገና እንገናኛለን። ፕሮግራሙን በመራልን ንጉሡ ታምሬ እንዲሁም በቴክኒክ መሐንዲሱና በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት ሰናበታችኋለሁኝ። ሰሎሞን አባተ ነኝ። ንጉሡ ታምሬ በመረጠልን አንድ ጣዕመ ዜማ አስከዝግጅቱ ፍጻሜ አብራችሁን ቆዩ። መልካም ቆይ።
በናዝሬቱ ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ነው። ዘንድሮ ላይ ላይኔ ተከለለ ተጠየቂ ናዝሬት ያቺ ልጄ ታለች ረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ነው። ዘንድሮ ላይኔ ተከለለ ተጠየቂ ናዝሬት ያቺ ልጄ ታለች ሰጅርቲን ተልቲ ሰጅርቲን ዶንዱክቲ
This program has come to you from the Voice of America, Washington.